እንዴት ነው ሰው ዳግመኛ የሚወለደው? አንዱ ጌታ ኢየሱስ የሰጠው ነገር ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። እና አንዱ በጥልቀት ማየት ያለብን ምንድነው ይሄ ከውሃና ከመንፈስ መወለድ? ብዙዎች በተለያየ መንገድ ይተረጉሙታል። ጥምቀት መጠመቅ ነው ከሚል ከጥምቀት ስርዓት ጀምሮ እስከ ብዙ ልዩ አይነት መንገዶች ይረዱታልና ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ምን ማለቱ ነው? ከውሃና ከመንፈስ መወለድስ ምንድነው?
የመጽሐፍ ቅዱስ ተርጓሚ መጽሐፍ ቅዱስ ራሱ ነው ይባላል። አንዳንድ የማይገቡን ሐሳቦች አሉ መጽሐፍ ቅዱስ ውስጥ። የነሱን ትርጉም ፍለጋ ወደ ማንም ሰው ከመሄዳችን በፊት ወደ መጽሐፍ ቅዱሱ ወደ ራሱ ነው መሄድ ያለብን ለማለት ነው። አንድ ቦታ በደንብ ያልገባን ነገር ሌላ ቦታ ተብራርቶ ልናገኘው እንችላለን። አሁን ለተነሳው ጥያቄ ውሃ የተባለው ምንድን ነው? ይሄ የምናቀው ውሃ ከሆነ H2O የምንለው እሱ ከሆነ እንዴት ነው ሰው ዳግመኛ የሚወለደው? ከH2O እንዴት ነው ሰው የሚወለደው? ይሄ ነው ጥያቄው። አሁን ያቀረበው ጥያቄ ይሄ ነው። ምን ይላሉ ሰዎቹ? ውሃ የተባለው ጥምቀት ነው፣ ሲጠመቅ ነው የሚወለደው፣ በውሃ ሲጠመቅ ይላሉ። ግን ስለ ጽድቅ መጽሐፍ ቅዱስ የሚያስተምረውን በሙሉ ያየን እንደሆነ ቀድም እንዳየነው በመጀመሪያው ጥያቄ ከብሉይ ኪዳን ጀምሮ ከአዳም ጀምሮ እንዳየነው የጸደቁ ሰዎች የጸደቁት በሙሉ በማመን ነው። በእግዚአብሔር ጸጋ ነው፣ በማመን ነው። በውሃ እንደጸደቁ ዳግም እንደተወለዱ ዳግም መወለድ የተባለው ነው ጽድቅ የተባለው። እንደዚያ እንደሆነ የሚናገር ነገር አላገኘንም። ወደዚህ ወደ ዮሐንስ 3ም የመጣን እንደሆነ ጥምቀት ለመወለድ ነው የሚል ትምህርት አናገኝም መጽሐፍ ቅዱስ ውስጥ። እንደሱ ይላሉ። እርግጥ ትንሽ አንዳንድ ጥቅሶች አሉ ሰዎች የሚያነሷቸው። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ውስጥ ያለው አለ ከጥፋት ውሃ ጋር ተያይዞ ቁጥር 20-21 ላይ ከጥፋት ውሃ ጋር ተያይዞ የተጠቀሰ ነገር አለ ስለ ጥምቀት። ቲቶ ላይ ደግሞ 3:5 ላይ እንደዚሁ ስለ ጥምቀት የተነሳ ነገር አለ። እሱን ድጋፍ ምናምን ያደርጋሉ። ግን ሌሎችን የመጽሐፍ ቅዱስ ትምህርቶች ስናይ እዚሁ ዮሐንስ ወንጌል ምዕራፍ 1 ላይ እንኳን እኮ ተናግሮታል። 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለ ውሃ የተነሳ ነገር የለም። ኢየሱስን ስለመቀበል በኢየሱስም ስለማመን ነው የተነሳው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የውሃ ነገር የለም። ምዕራፍ 3ም ላይ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለ ውሃ የተነሳ ነገር የለም። በእርሱ የሚያምን ሁሉ ብቻ ነው የሚለው። በሙሉ አዲስ ኪዳን ውስጥ ያየን እንደሆነ እንደዚሁ ነው። ጽድቅ በእምነት ነው። በኢየሱስ ክርስቶስ በማመን ነው ሰው ዳግም የሚወለደው፣ የሚጸድቀው፣ የሚድነው፣ የእግዚአብሔር ልጅ የሚሆነው እንጂ ከውሃ በመወለድ የሚል ሐሳብ የለም። ሌላ ቦታ የለም። ይሄንን የሚደግፍ ጥምቀት ለማለት ነው የሚለውን ሐሳብ የሚደግፍ ነገር የለም።
የጥምቀት ቦታና አስፈላጊነት
እንደተጠበቀ ሆኖ ጥምቀት አዲስ ኪዳኑ በግልጽ እንደሚናገረው የዳነ ሰው የጸደቀ ሰው ዳግም የተወለደ ሰው ከመንፈስ ቅዱስ የተወለደ ሰው የሚፈጽመው ስርዓት ነው። ጌታ ደንግጓል ይሄን ስርዓት በውሃ ያመነ የተጠመቀ ብሎ ደንግጓል።
እና ልዩ ልዩ ለምሳሌ የቅድስና ትምህርቶች እንደ ሮሜ ምዕራፍ 6 የመሳሰሉ በቆላሲያስ መጽሐፍም ላይ ለእግዚአብሔር አዲስ ህይወት የመኖር እና በቅድስና የመኖርን ሐሳብ ሐዋርያቱ የሚያነሱት ከጥምቀት ስርዓቱ ነው። ከክርስቶስ ጋር በቃ ሞታችኋል፣ በጥምቀት ተቀብራችኋል፣ ለአዲስ ህይወት ተነስተታችኋል። እና አንድ ክርስቲያን ያመነ ሰው የጸደቀ ሰው ክርስቶስን ተስፋ አድርጎ ጌታን ተቀብሎ ዳግመኛ በእግዚአብሔር ጸጋ ተወልዶ የዳነ ሰው የሚፈጽመው ስርዓትና ይሄ ከመንፈሳዊ ጉዞ መካከል አንዱ ነው እንጂ ዳግም ለመወለድ
የሚፈጸም ነገር አይደለም። ነገሩ የቆየ ነው። የጥምቀት ሐሳብ የቆየ ነው። ከአይሁድ ጋራ በተለይ ለረጅም ዘመን የቆየ ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ሲጽፍ ከግብጽ የወጡት እስራኤላውያን ቀይ ባህርን የተሻገሩበትን ሁኔታ ጥምቀት ይለዋል። ጥምቀት
ይለዋል።
ሙሴን ይተባበሩ ዘንድ ይላል። ሙሴን ይተባበሩ ዘንድ። ወደ አዲስ ኪዳን ስንመጣ ደግሞ በሞቱና በትንሳኤው ክርስቶስን እንተባበር ዘንድ ሮሜ 6 ቁጥር 5 6 እንደሱ ነው የሚለው። ቆላሲስ ምዕራፍ 2 ላይ 2:12 ቆላሲስ ላይ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ስለዚህ በአዲስ ኪዳን ጥምቀት አማኙ ሰው ኦሬዲ የዳነው ሰው የጸደቀው ሰው ዳግም የተወለደው ሰው ከክርስቶስ ጋር በሞቱና በትንሳኤው ለመተባበር የሚፈጽመው ስርዓት ነው። በእምነት የሚፈጸም ስርዓት ነው። አሁን ቆላሲስ ላይ በግልጽ እንደተቀመጠው በማመናችሁ በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው።
በእምነት የሚደረግ መንፈሳዊ ስርዓት ነው። ጴጥሮስም መጀመሪያ ለሰበከላቸው አይሁድ ለተሰበሰበው ለዛ ሁሉ ሺህ ህዝብ እንደተናገረው ማለት ነው፣ ንስሐ ግቡ። ኢየሱስ ክርስቶስን ነው የሰበከው።
አዎ።
ዴን አምናችሁ ንስሐ ግቡ፣ ዴን ተጠመቁ በስሙ፣ ዴን ደግሞ የመንፈስ ቅዱስን ስጦታ ደግሞ ትቀበላላችሁ። እና ይሄ የጥምቀትን ዋጋ የጥምቀትን አስፈላጊነት ዝቅ ለማድረግ ሳይሆን በዚህ ክፍል ላይ የተሰጠው ትምህርት እሱ እንዳልሆነ ለማሳየት ነው። ምክንያቱም ጽድቅ ይሄ ከሆነ አብዛኛውን የአዲስ ኪዳን ትምህርት ዋናውን የአዲስ ኪዳን ትምህርት
ተው ነው ማለት ነው። በውሃ እኮ ከመጠመቁ በፊት አማኙ በውሃ ከመጠመቁ በፊት በመንፈስ ቅዱስ ተጠምቋል። ክርስቶስ አካል ውስጥ ገብቷል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ እንደምናነበው ተጠመቃችሁ ነው የሚለው። እሱንም ክርስቶስ አካል ውስጥ አይሁዳዊም የለም የግሪክ ሰውም የለም ባሪያም የለም ጨዋም የለም ወንድም የለም ሴትም የለም። ገላትያ ምዕራፍ 3 ላይም እንደዚሁ ይለዋል። ክርስቶስን ስንቀበል በእርሱ አካል ውስጥ እንደተጠመቅን ይናገራል። ይሄ እንግዲህ በመንፈስ የሆነው ነው። አካሉ የክርስቶስ ነው። እኛ እዛ ውስጥ ብልቶች እንሆናለን። ይሄንን ነው በኋላ በሚታይ ሁኔታ ደግሞ ምን ገልጠው ማለት ነው። ካቶሊኮቹ ጥሩ ቃል አላቸው፣ ሳክራመንት የሚሉት ሲምቦል፣ ምልክት። ኦልሬዲ በመንፈሳዊው ዓለም ውስጥ ለተፈጸመ መንፈሳዊ ሁነት ለተከናወነ ጉዳይ የሚሰጥ ውጫዊ መግለጫ ነው ይላሉ። ትክክል ነው። መጽሐፉም እንደሱ ነው የሚለው። ኦልሬዲ ገብቷል፣ ክርስቶስ አካል ውስጥ ተጠምቋል። ያመነው ሰው ባመነ ጊዜ ያተፈጽሟል። ባመነ ጊዜ በኋላ ደግሞ በሰው ፊት ያንን እሱ ይመሰክራል። በውሃ ጥምቀት ከክርስቶስ ጋር ሞቻለሁ፣ ተቀብሬያለሁ፣ ይሄው ውሃ ውስጥ ስገባ ተቀበርኩ፣ ሲወጣ ደግሞ ይሄው ተነሳሁ፣ ለጽድቅ ለመኖር ከእንግዲህ በኋላ ለእግዚአብሔር ክብር ለመኖር ተነሳሁ፣ ከሙታን ተነሳሁ ብሎ ይመሰክራል። ሮሜ 6 ላይ እንደሱ ነው ተብሎ የተጻፈው።
የእምነት እርምጃ
ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል ሮሜ ምዕራፍ 6 ቁጥር 5። ስለዚህ ጥምቀት አስፈላጊ ነው። ጌታ ደንግጓል የጥምቀትን ስርዓት፣ ግን ያመነ ሰው ነው ያንን ስርዓት የሚፈጽመው። لمدان يمنفصمو سرعات አይደለም سلدانن يمنفصمو سرعات ነው እሱ ነው ስለዚህ ከውሃ መወለድ ማለት ጥምቀት ማለት ነው አያስከድ ሌሎች ደግሞ ውሃ የተባለው መንፈስ ቅዱስ ነው የሚሉ አሉ መንፈስ ቅዱስ ነው የሚሉ አሉ እውነት ነው መንፈስ ቅዱስ ውሃ የተባለበት ቦታ አለ አዲስ ኪዳን ውስጥ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 38 39 በውሃ ተመስሎ እናገኛለን መንፈስ ቅዱስን ግን ይሄኛው እሱንም ማለት አይደለም ምክንያቱም ከውሃና ከመንፈስ ካልተወለዳችሁ ነው የተባለው ውሃው መንፈስ ቅዱስ ከሆነ ከመንፈስ ቅዱስና ከመንፈስ ቅዱስ ካልተወለዳችሁ እንደማለት ሊሆን ነው እንደሱ ሊሆን ደግሞ አይችልም ድግግሞሽ ነው የማያስፈልግ ድግግሞሽ ነው የሚሆን ታዲያ ምንድነው ከውሃና ከመንፈስ ማለት ታዲያ ምንድነው ከመንፈስ የሚለው ግልጽ ነው እሺ ከውሃ የተባለው ታዲያ ምንድነው ከተባለ
አንተ ጨማሪ ያቁላ ቋርጥ ይቀርታሽ በቃ ተወሰኑ ትንሽ የቆየት ያለ ትርጓሜም ቢሆን የውሃ ከስጋ መወለድ በስጋ መወለድን የሚያመለክት ነው የሚሉ ተርጓሚዎችም ነበሩ ብዙ አስከደም ብዙ አስከደም ግን ከውሃ መወለድ ሰው ከናቱ ማህፀን ሲወጣ ያለው ከእንግዲህ ልጅ ጋር ሁሉም ያገናኙ ተርጓሚዎች ነበሩ ኮሜንታተርስ ነበሩ እና ግን ያ አይነት ሳይንቲፊክ አስተሳሰብ ቅዱስ ቃሉ ላይ ልንጭንም አንችልም በሱ አስተሳሰብም የተጻፈ ስላልሆነ እሱ ከስጋ መወለድ ነው ውሃው በስጋ መወለዳችን ነው የሚያመለክተው በቂ አይደለም ደግሞ በመንፈስ ዳግመኛ መወለድ አለብን የሚሉም አሉ እሱም ያስከድ
አይመስለኝ እንግዲህ ልጁ በውሃ የተሞላ ስለሆነ ሽሉ ዛ ውሃ ውስጥ የዋኘ ስለነበረ እና ከውሃ መወለድ የተባለው እሱ ነው ለማለት ነው መቼም ይሄ መቼም የሰውን ሐሳብ ወስዶ እግዚአብሔር ቃል ላይ መጫን ነው የሚሆነው ይሄ
እንዴው እንዳለ በአካባቢው እንዳለ እንዲህም አይነት ትርጓሜ ብዙ ተቀባይነትም የለውም ብዙ አስከድ
ታዲያ ምንድነው ውሃ እንደዚህ ከሆነ ጥምቀት ካልሆነ መንፈስ ቅዱስም ካልሆነ እንግዲህ ልጁ ውሃ ካልሆነ ታዲያ እኮ ምንድነው ውሃ የተባለው ከተባለ አይ ቲንክ መጽሐፍ ቅዱስ የሚለው ነገር አለ ከዚህ ከአዲሱ መደበኛ ትርጉም ላምብብ ኤፌሶን ምዕራፍ 5 ትንሽ የኛው ለየት ስለሚል ነው ከዚህ ላነብ የፈለኩት 5:26 እንደዚህ ይላል በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል ስለ ቤተክርስቲያን ነው የሚናገረው በቃሉ አማካይነት በውሃ አጥቦ በማንጻት ቃሉ ውሃ በሰው አካላዊ ህይወት ላይ የሚሰራውን ስራ በሰው መንፈስ ላይ ይሰራል ያጥባል ያነጻል የሚል ሐሳብ ነው ቃሉ እንደሱ ነው የሚለው
በውሃ መታጠብና ከቃሉ ጋር አንጽቶ የሚለው ማለት
ቃሉ አዎ በውሃ በማንጻት በቃሉ አማካይነት በውሃ ነው የሚለው ቃሉን ነው ውሃ የሚለው እዚያ ብቻ አይደለም ጴጥሮስም ደግሞ በአንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 23 ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከመጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከመጠፋ ዘር ነው እንጂ ስለዚህ ከቃል መወለድን እዚህ ያነሳው የማይጠፋ ዘር ነው ይለዋል ዳግመኛ የተወለዳችሁት ብሎ ከዳግም መወለድ ጋር ቀጥታ ቃሉን ያያይዘዋል ያዕቆብ ደግሞ በያዕቆብ ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል ስለዚህ እነዚህ ምስክሮች ደግሞ አሉ የጴጥሮስ አለ የያዕቆብ አለ ከእግዚአብሔር ቃል ሰው እንደሚወለድ በግልጽ የተጻፈ እንደዚህ ያለ ባለበት ሌላ ስውር እንትን ፍለጋ መጓዝ አያስፈልገንም ከውሃ መወለድ ማለት ምን ማለት እንደሆነ በግልጽ የሚተረጉም ክፍል መጽሐፍ ቅዱስ ውስጥ ስላለ ነገር ሁሉ በሁለት በሶስት ምስክር ይጻናል አፍ ይጻናል እንደተባለው ማለት ነው ሌላ ውሃው ጥምቀት ነው ውሃው እንዲህ ነው ምናምን ወደሚ ሌላ ነገር መጓዝ አያስፈልገንም በግልጽ ተቀምጦልናል ሰው ከእግዚአብሔር ቃል እንደሚወለድ። ስለዚህ ውሃ የተባለው ዚያ ቦታ የእግዚአብሔር ቃል ነው። ኤፌሶን ላይም ቀድም እንዳየነው ቃሉና ውሃውን አያይዞታል። እንደዚህ ይሄ ነው በብዙ ወንጌላውያን አማኞች ዘንድ ተቀባይነት ያለው ሐሳብ ይሄ ነው ለማለት ነው።
ስለዚህ ሰው ቅዱስ ቃሉን ሲሰማ እና በመንፈስ ቅዱስ አማካኝነት የሚፈጠር አዲስ ፍጥረትነት ሂደት ነው ማለት ነው። ዳግም መንገዱ ይሄ ነው ማለት
ይሄ ነው መንገዱ ሪጀነሬትድ ይሆናል። ዳግመኛ ይወለዳል። ከስጋ እንደተወለደው ልክ እንደዚያው ከመንፈስ ቅዱስ ደግሞ ይወለዳል ሰው በጌታ በኢየሱስ ክርስቶስ ሲያምን ማለት ነው። የእግዚአብሔርን ቃል ሰምቶ እግዚአብሔር ቃል ቆሎ መሰረቱ እግዚአብሔርን ቃል ይሰማል። እምነት ከመስማት ነው ይላል አይደለ? እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ስለሚል እግዚአብሔርን ቃል ሰው ይሰማል። በዚያ ቃል ልቡ ይነካል። ኃጢአተኛነቱ ይበራለታል። ከኃጢአቱ ንስሐ ይገባል። ከኃጢአቱ እሱን ለማንጻት የሞተለትን ክርስቶስ ኢየሱስን በእምነት ይቀበላል። ያን ጊዜ ዳግመኛ ይወለዳል።
Thank you. በጣም ግልጽ ነገር ነው። ሌላው በዚሁ በዮሐንስ ወንጌል ምዕራፍ 3 ላይ ከዚሁ ርዕስ አንወጣ ከዳግም ልደት ከአዲሱ ፍጥረት ጋራ በተያያዘ እንግዲህ እንደኔ አመለካከት ጌታችን ኢየሱስ አሁንም እየመለሰ ያለው ኒቆዲሞስ እንዴት ብሎ የጠየቀውን ጥያቄ ነው። እንዴት ነው ሰው እንደገና ሊወለድ የሚችለው? በስጋም አይቻል ነው። በነገራችን ላይ ቢቻልም ኖሮ ያው ስጋ ስጋን ነው የሚያወጣው። አዲስ ሰውም ሊያረግ አይችልም። ግን አይቻልም። እንዴት ሆኖ ሰው እንደገና በእናት ማህፀን ውስጥ ሊገባ ይችላል? እና ሰው እንዴት ነው ዳግመኛ ሊወለድ የሚችለው ሲል መጀመሪያ ጌታችን የተናገረው አሁን ያብራራህልንን ነው። ከውሃና ከመንፈስ ሊወለድ ይገባል ነው። ሌላው አንድ በጥልቀትና በዝርዝር ልናየው የሚገባ ነገርና ለብዙ ሚስአንደርስታንዲንግ ደግሞ አልፎ የተሰጠ የመጽሐፍ ቅዱስ ክፍል ቁጥር 6 ነው። ምዕራፍ 3 ቁጥር 6 ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው ይላል። ይሄ ጌታ ኢየሱስ የተናገረው ነው። ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው። ምንድነው? ምን ይያለ ነው? እና ሰው ዳግመኛ ሲወለድ መንፈስ ይሆናል ነው ወይ? ዳግም ልደት ሲያገኝ ሰው ከስጋ ሲወለድ ስጋ እንደሆነ ሁሉ ዳግም ልደት የተወለደ ሁሉ ስጋ መሆኑን አቆሞ መንፈስ ሆኗል ነው ወይስ ምንድን?
በዚህ ጥቅስ ዙሪያ ውጅምብሮች አሉ። ከድሮም ጀምሮ ነበሩ።
አዲስ አይደለም
በእውነት ብዙ ውጅምብሮች ነበሩ። ጌታ እንደዚህ ሲል ምን ማለቱ ነው? ምንስ ማለቱ አይደለም? ሁለቱንም ማየት ጥሩ ነው። ከመንፈስ የተወለደ መንፈስ ነው ብሏል። እንደዚህ ከመንፈስ የተወለደ ስጋ አይደለም አላለ። እንደሱ አላለ። ከመንፈስ የተወለደ ከስጋ አስቀድሞ ተወልዷል፣ ግልጽ ነው። አሁን ደግሞ ከመንፈስ ተወልዷል። ከመንፈስ ሲወለድ ከስጋ የተወለደ መሆኑን አቁሟል ማለት አይደለም። መጽሐፉ በዚህ ጉዳይ ላይ የክርስትና እምነት ከጥንት ጀምሮ ከአራተኛው ምዕት ዓመት ጀምሮ የነ ኒቂያ ጉባኤ ከሆኑበት ጊዜ ጀምሮ እነዚያ አባቶች መቼም እግዚአብሔር ይባርካቸው በጣም ትልቁን ስራ ከባዱን ስራ ሰርተውልን አልፈዋል። እነዚያ ሰዎች ጃያንትስ ነበሩ። መቼም ጃያንትስ ነበሩ። ይሄ ክርስትናን መሰረታዊ አስተምህሮ የስላሴን አስተምህሮ አዎ የክርስቶስን መለኮትነትና ሰውነት ቁልጭ አድርገው በጣም በሚያስደንቅ ያስቀመጡልን ሰዎች በእውነት
ብዥታዎች ሲፈጠሩ ዝም ብለው አይመለከቱም ነበር።
በጣም ትልቅ ሰዎች ነበሩ። አእምሯቸውም ትልቅ ነበረ በእውነት። ከዛ ጊዜ ጀምሮ እንደሚታመነው ሰው መንፈስ ነው፣ ከመንፈስ ተወልዷል ብሏል ጌታ። ከመንፈስ የተወለደ መንፈስ ነው ብሏል፣ እውነት ነው። ግን ሰው መንፈስ ብቻ ደግሞ አይደለም። እሱም እንደዚህ ነው አላለም፣ ጌታም አላለም። ምክንያቱም ከስጋ ስለተወለደ ነው ሰው የነዚህ የሶስቱ ምን እንደምላቸው አላውቅም ኤሌመንት ስለበላቸው ዝም ብሎ የነዚህ የሶስቱ ውሁድ ነው መጽሐፍ ቅዱሱ እንደሚናገረው ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምናገኘው አይ ቲንክ መልሶ እሱን ማንበብ ክፋት ያለው አይመስለኝም ዘፍጥረት 2 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው ባፍንጫውም የህይወት እስትንፋስን እፍ አለበት ሰውም ሕያው ነፍስ ያለው ሆነ ሶስቱ ኤሌመንትስ አፈር የተባለው ስጋ ከዚያ አበጀው እግዚአብሔር ሰውን ከዚያ እፍ አለበት የራሱን መንፈስ አከፈለው የራሱን መንፈስ ከዚያ ሰው ሕያው ነፍስ ደግሞ ሆነ እነዚህ ሶስቱ ስጋ መንፈስ ነፍስ የነዚህ የሶስቱ ውድ ነው ሰው እንደ መጽሐፍ ቅዱስ አስተምህሮ በቀላሉ ላይገባን ይችላል የስጋ ግልጽ ነው ስጋው ይገባናል ስለምታየኝ ስለማይህ ምናምን ግልጽ ነው የመንፈስና የነፍሱ የዚያን ያክል ለኛ ግልጽ አይደለም አንዳንዱ ሊቃውንትም አይ አንድ ናቸው ሁለቱ አንድ ናቸው ሶስት አይደለም መንፈስና ነፍስ የሚለው አንዱ ነው ምናምን
ኢንተርቼንጀብል
ናቸው ብለው ይጻፉ ምናምንም ያነበብኳቸው አሉ እኔ አተካራ ውስጥ አልገባም ከነሱም ጋራ እንትን ለማለት ነገሩ ከባድ ነው እነዚህን መነጣጠል ግን የምንችል አይመስለኝም በጭራሽ እነዚህ የሚነጣጠሉ አይመስሉኝም ባይገቡንም እንኳን መነጣጠል የሚቻል አይመስለኝም ደሞ አደገኛም ይመስለኛል ለመነጣጠል የሞከሩ ነበሩ ችግር ውስጥ ገብተዋል ትምርቱን ብዙ ሰዎችም እኔም የማውቃቸው ሰዎች አሉ እኔም ሰምቻለሁ ትምርቱን ድሮ ገና ወደ ጌታ ስመጣ ሰው መንፈሱ ድኗል ስጋው አልዳነ ርኩስ መንፈስ በሰው ስጋ ውስጥ ነው ያለው የሰውን ስጋ ነው የሚይዘው የዳነውን መንፈሱን ሊይዝ አይችልም ምናምን የሚሉ ትምርቶች ነበር ፉል ሳልቬሽን የሚባል ትምርት ሁሉ ነበር ፉል ሳልቬሽን በቅርብ ጊዜ ሆነ አሁን ኮበኛ እድሜ ሆነ 30 ምናምን አመት ወደዚያ ለመدرس እንደውም ጾም ወደዚያ ለመدرسው መጀመሪያ 7 ቀን ከዛ ቀጥሎ ሁለተኛ 7 ከዛ ቀጥሎ ሶስተኛ 7 አራተኛ የተጾመ ወደዛ ይገባል ተብሎ ሁሉ የሞቱ ወንድሞች ሁሉ አሉን ፍጹም ለመሆን ነው ወደ ብቃት ለመدرس በለው ነው
ጥማቱ
ነው ወደዛ ያደረሳቸው እና አደጋ አለው ለማለት ብዬ አደጋ አለ የእግዚአብሔር ቃል ናችሁ ያለንን ነን ብለን ተቀብለን ማረፍ ነው የሚሻለን እንጂ ትምርቱ ጤና ወደ መነሳት የሚያደርስ ነው
ጥንትም ከነበረ ኖስቲካዊ አስተሳሰብ ጋር
ኖስቲካዊ አስተሳሰብ ጋር የተያያዘ ነው
ተቆራኘ ነው
ለምን ስጋ ኢቪል ነው
ስጋ ኢቪል ስለሆነ ለመውጣት
ከዛ ለመውጣት
መገላገል
ፍስ ብቻ ለመሆን እንደሱ እና በእነዚህ በሶስቱ መካከል ያለው አንድነትና ልዩነት በጣም በግልጽ ባይገባንም በመጽሐፉ ውስጥ ያለ ስለሆነ መቀበል ነው የሚሻለው ለምሳሌ አሁን ዕብራውያን ምዕራፍ 4 ቁጥር 12 ላይ 4 12 ላይ ምን ይላል የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል የልብንም ስሜትና አሳብ ይመረምራል ይላል ነፍስንና መንፈስን እኛ አሁን ይሄ የነዚህ ሁለቱን ድንበር አናውቀው እዚህ ጋር ነው ድንበራቸው ልንል አንድ ቀጭን መስመር በነፍስና በመንፈስ መካከል እናሰምር አንችልም መጽሐፉም እንደሚችል አይነግረንም ይሄ ቃል ነው ይሄን የሚለው ነው የሚለው የሚለየው ይሄ ቃል ነው ነው የሚለው ስለ ቅድስናም ሲናገር መጽሐፍ ቅዱስ ስለ ቅድስና በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ 5:23 ላይ የሰላምም አምላክ ራሱ ሁለንተናችሁን ሁለንተና ይሄኮ ሙሉ ሰው ማለት ነው ሁለንተናችሁን ይቀድስ ብሎ ሁለንተና ምን እንደሆነ ሲገልጠው መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አይ ሶስቱም መንፈስ ብቻ መንፈስ ለሆነ ስጋ ምናምን ብለን بنተወው አደገኛ ነው። ስጋ ኃጢአትንም እንኳን ሊለማመድ ይችላል። እሱን አይመለከተውም ቅድስና ምናምን ወደሚል ነገር ሁሉ ሊወስድን ይችላል። አሁን ግን ሶስቱንም መንፈሳችሁ ነፍሳችሁ ስጋችሁ ፈጽመው ያለ ነቀፋ ይጠበቁ ነው የሚለው። ስለዚህ መጽሐፉ እንደዚህ ነው የሚያስተምረው ለማለት ነው። ከሶስቱ አንዱ በጎደሉበት ሁኔታ ሙሉ ሰው ሁለንተና የለም።
ሰው
ሁለንተና ሆሊስቲክ የሆነው ሙሉ የሆነው ሰው ያለም አይመስለኝም። እዛ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ደግሞ ይህንኑ የሚመስል ይህንን የሚያግዝ ሐሳብ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 8 ምን ይላል? እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላል። በስጋ ስናድር በስደት ነው ያለነው፣ መንፈሳችን በስደት ነው ያለው። ደግሞ በጌታ ዘንድ ስናድር ከስጋ ተለይተን ስናድር አሁንም ደግሞ በስደት ነው መንፈሳችን ያለው፣ ከስጋው ተለይቶ ነው ያለው።
ተለይቶ ሲኖር
በስደት ነው ያለው። ይሄ አሁን እንግዲህ በትንሳኤ በሞትና በትንሳኤ መካከል ስላለው ሁኔታ ነው የሚናገረው። ስንሞት በስጋ ስንሞት መንፈሳችን ከስጋ ተለየ በጌታ ዘንድ ያድራል፣ ግን በስደት ነው ያለው ነው የሚለው። ለምን ሙሉ አይደለም ገና ስጋው ጋር አልተገናኘም። እና እንደዚህ ነው መጽሐፉ የሚለው። እንደሚመስለኝ ዮሐንስ 3:6 ላይ ጌታ ኢየሱስ ለማለት የፈለገው ሰው ከኃጢአት የተነሳ ጠፍቷል፣ ሞቷል፣ ወደ እግዚአብሔር መንግስት መግባት አይችልም፣ መንግስቱን ማየትም አይችልም፣ እንደገና መወለድ አለበት፣ እንደገና መፈጠር አለበት። አንደኛ ቆሮንቶስ 5:17 ላይ እንደተባለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል እንደተባለው ማለት ነው። ይሄንን ለማስረገጥ ኤምፋሲሱ ይሄ ይመስለኛል እንጂ ኤምፋሲሱ መንፈስ ሆናችኋል የሚል ነገር ላይ አይመስለኝም። እርግጥ ይሄንን የሚያስተምሩ ሰዎች ለምን እንደሚያስተምሩ አውቃለሁ። ቀድሞ የሚያስተምሩትንም ስምቼ የ30 ዓመት ያስተማሩትም ለምን እንዳስተማሩ ኖስቲኮቹ ለምን እንዳስተማሩ እናውቃለን። ወደ ፍጽምና ለመድረስ ነው። ይሄንን ለብዙ ጉስቁልና የተጋለጠውን ስጋ ዲናይ ለማድረግ ነው።
ወደ ሃየር ሌቭል
በቃ ለመሸጋገር፣ ወደዛ እንደተሸጋገርን ካመንን በቃ ይሄን ስጋችንን የሚፈታተኑት ነገሮች ሁሉ ይወድቃሉ፣ በቃ ከስጋ ጋር አብረን በቃ እንትንላቸዋለን ለማለት ነው። ምኞቱ ጥሩ ነው፣ ምኞቱን አልቃወምም፣ ግን መንገዱ ትክክል አይደለም። አየ ድሮ በኮሙኒዝም ዘመን የሚባል አለ the end justifies the means የሚባል አለ አይደለም። end classless society ስለሆነ
የትም ፍጪው
ማለት ምናምን ሲሌለበት ስለሆነ ወደዚያ ለመدرس ብትገድልም እዚህ አቆርቋሪውን ብታጠፋው ብትገለው ልክ ነው በሚል ነው እንትን ያሉት እነሱ።
የትም ፍጪው
አው ዱቄቱ ብቻ እንዳን በዚህ በክርስትና እንደሱ አያስቡ። both the end and the means must be correct ሁነት መሆን አለ። ወደዛ ለመدرس ከሆነ እግዚአብሔር በደነገደው መንገድ ሄደን ነው መدرس የምንችለው እንጂ ስጋን በመካድ ወደዚያ መدرس አይደለም።